የገቢዎችና ጉምሩክ ባለስልጣን በአዲስ አበባ ከተማ የሚገኙ አነስተኛ ግብር ከፋዮች የሚከፍሉትን ዓመታዊ ግብር ተመን ከማውጣቱ በፊት አማካኝ የቀን ገቢ ግምት ለውጥ ማድረጉን የሚገልጽ ደብዳቤ መስጠት ከጀመረ 2 ሳምንታት ተቆጥረዋል። ከተማ ውስጥ ባሉ 9 ክፍለ ከተሞች የሚገኙ በተለያየ የንግድ ዘርፍ ላይ የተሰማሩ አነስተኛ ግብር ከፋዮች የደረሳቸው ያለው የቀን ገቢ ግምት የግብር ከፋይ ደረጃቸውንም ከዝቅተኛ ወደ ከፍተኛ የሚያስገባ ጭምር እንደሆነ ይገልጻሉ። ከነዚህ መካከል የአሜሪካ ድምጽ ያነጋገራቸው በጸጉር ስራ፣ በመኪና ቃ መፈታቻ እንዲሁም በሸቀጣሸቀጥ መሸጫ ስራ ላይ የተሰማሩ ነጋዴዎች አማካኝ የቀን ገቢያችሁ ነው የተባለው እኛ ከምናውቀው እውነታና ከገቢያችን ጋር ፍጹም የሚመጣጠን አይደለም ሲሉ ቅሬታቸውን ሲያቀርቡ ቆይተዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራን ባነጋገርናቸው ወቅትም የገቢ ግምት ከተሰራ 6 ዓመታት መቆጠሩን ገልጸው በመጀመሪያ ነጋዴው ቅሬታውን የሚያቀርበው ከዛሬ 6 ዓመት በፊት ከተሰራለት ግምት ጋር በማነጻጸር ነው ብለዋል። በተጨማሪ ደግሞ አሁን የተሰራው የቀን ገቢ ግምት መጠን ሲሆን በመጨረሻ የሚመጣው ተከፋይ ግብር ግን በጣም አነስተኛ ነው ሲሉ በምሳሌ አስረድተዋል። አንድ ሰው በሀገር ውስጥ ንግድ እየሰራ ዝቅተኛ የሆነውን አመታዊ ግብር መክፈል ካልቻለ እንዴት ነው የሚሆነው ብለው ጥያቄም ሰንዝረዋል። በኮልፌ ቀራኒ ውስጥ በአልጋ ጥልፍ ስራ ላይ የተሰማሩ ነጋዴዎች አግኝቼ አነጋግሬ ነበር። ይህንን የወይዘሮ ነጻነትን ሐሳብ አንስቼም ጠይቄያቸዋለሁ። ስሟን እንዳልጠቀስ የጠየቀችኝ የ38 ዓመትና የአንድ ልጅ እናት የሆነች በአልጋ ልብስ ጥልፍ ስራ ላይ የተሰማራች ነጋዴ ሐሳቡን በፍጹም አትቀበለው።
አንደኛ ነገር እዚህ የምትሰራበት ቦታ ላይ በፍጹም እኛን የማያካትት ነገር ነው የተደረገብን ማለት ነው። መውጫ መግቢያ የለውም። ቦታውን መታችሁ ይልም ብለን ቅሬታ ብናሰማ ሊሰሙንም አልቻሉ። በዛ ላይ መብራትም ይጠፋል። እቃው ማቴሪያሉ ከምቀበለውና ከሰው ተቀብለን የምንሰራው አንድ አይነት ነገር አይደለም። የተመጣጠነ ነገር አይደለም የምንሰራው። ያንን እንኳን እኛ በምንሰራበት ውስጥ እንኳን መጥተው ሊያዩልን አልቻሉ፣ ሊረዱን አልቻሉ። እኔ አሁን ገና 2 ዓመት ይሄ ነው ማለት ለስራው አዲስ ነኝ። እኔ ኮምፒውተራችሁ ገብታችሁ እዩ። ምንም አይነት የንግድ እንትን በቤተሰብም በእኔም በኩል የለም። እንዴት ይህን ያህል ግምት ይገመተኛል? በባለፈው እንኳን 5000 ብር ስከፍል ማለት ነው ሻጭ ከሆንኩ ምን ችግር አለው? እኔ የመንግስትን ግብር መክፈል እኮ ግዴታዬ ነው እስከሰራው ድረስ ማለት ነው። ግን አላግባብ ነው ያላችሁ ያላችሁ ግምታችሁ ትክክል አይደለም ብዬ እንኳን በባለፈው የአመት ስገብር የአሁኑን ክፈይና ለሚቀጥሉ አመት ማሻሻያ ይደረጋል እናያለን፣ ቦታውን መተን እናጠናለን አሉ። መጡ፣ አዩ። ግን ምንም የተደረገ ነገር ጭራሽ ኦቨር ሆኖ ነው የመጣው። አሁን ግምታችንን ስንነግር አቤቱታ ልናቀርበ ስንሄድ ምኑ አይታችሁ ነው የተባለ።
ይቺ ነጋዴ ያለፈው አመት በቀን 20 ብር የቀን ገቢ ግምት 5000 ብር አመታዊ ግብር እንደከፈለች እና ያን ጊዜም ቢሆን ቅሬታ እንዳላት ገልጻ አሁን 1200 ብር የቀን ገቢ ግምት እንደተተመነባት ትናገራለች።
አሁን ደግሞ በዚህ አመት ደግሞ 1800 ብላችሁ ስትገምቱበት ምን ያህል እንደሚመጣብን እንዴት እናናቅም? እንዴት እንደዚህ ስለሆናላችሁ ብለን ስንል በቃ ፈጽሞ የሚሰማን የለም። አሁን ዛሬ 5ኛ ቀኔ ነው ቅሬታ ለማሰማት ማለት ነው። ብሄድ ወረቀቱን ጭራሽ ቀዳደው ጥለውታል። ሰውንም በጣም ሊማረርና ልትል የቻለው ወደፊት ምንድን ነው የሚመጣብን ነው። ሰው ያላገኘውን ነገር እንዴት ነው የሚከፍለው? ንግድ ፍቃዱን እንኳን በቃ እንመለስ ይቅርብን ብለን ስንጠይቃቸው ንግድ ፍቃዱን በአሁኑ በሐምሌ ላይ የለን ማዘጋት እንኳን የሚቻለው በዚህ ሰዓት አንቀበልም ብታዘጉም ጥቅምት ላይ 2010 ማለት ነው። ጥቅምት ላይ እሱንም በአዲሱ ታሪፍ በተመነበት ታስቦ የአራት ወር ከፍላችሁ ባልሰራንበት ማለት ነው ባላገኘንበት ማለት ነው የሚያስከፍሉን ማለት ነው። ይህን ያህል ነው የተባል ነው።
በሌላ በኩል ምክትል ዳይሬክተሯ ወይዘሮ ነጻነት በነጋዴው ማህበረሰብ በኩል የቀን ገቢ ግምቱ ከስራ ሊያስወጣን ነው በሚል እየተነሳ ያለው ቅሬታ ግልጽ የሆነ መረጃን ካለማግኘት የመጣ እንደሆነ ይናገራሉ።
ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ።
ወይዘሮ ነጻነት የነጋዴው ማህበረሰብ ለግንዛቤ ማስጨበጫ ወደ ተቋቋሙት ቦታዎች እየቀረበ ሁኔታውን በሚገባ እንዲረዳው ይጠይቃሉ። ነጋዴዎቹ በበኩላቸው የምናዳምጠው ሳይሆን የሚሰማን ነው የምንፈልገው ይላሉ። የተሰጠው ጊዜ ገደብ ሳይጠናቀቅ ቅሬታ ለማቅረብ ስንሄድ መጉላላት ነው የሚተርፈን ትላለች የአልጋ ልብስ ነጋዴዋ።
አምስት ቀናችን እንዳይደርስብን ቀደመን ሄደን ቅሬታ ስጡንስንል ያጉላሉናል። አምስት ሰው ስድስት ሰው ከተቀበሉ በኋላ ከሰዓት ይሉሻል። ሰዓት ሲደርስ ያለውን ሰዓት በምን እናርገው እንድትኖር አላውቅም፣ ብቻ ደግሞ ለነገ ደግሞ እንባላለን። ጨንቆኛል። ይህ አሁን ለወደፊቱ ነው። ይህን ስራውን ትቼ አሁን ቤት መቀመጥ ነው ያለኝ አማራጭ። ምንም አማራጭ የለኝም። በቃ ምን ለምን ከመንግስት ጋር የማይሆን ነገር ውስጥ ከመገባባት እርግፍ አድርጎ መተው ነው የሚሻለው። በቃ ሰሚ የለሽም። በቃ ማንም አይሰማሽም። በቃ ብሶትሽን ልትናገር ስትፈልጊ ያልሆነ ነገር ተናግረው ሌላ ነገር ውስጥ እንድትገቢ ነው የሚያደርጉት። በቃ መናገር የማትፈልጊውን ነገር እንድትናገሪ ነው የሚያደርጉት። በባለፈው ስብሰባ ላይ ብለን ጠርተናቸው ወደ ክፍለ ከተማ ስንሄድ ገና ያኛን አቤቱታ ሳትሰማ ፖሊስ እጠራለሁ አለች። ፖሊስ ለምንድን ነው የምትጠሪው? ምን አደረግን? ቅሬታችንን ልናሰማ ነው የመጣ ነው። ችግራችንን፣ ብሶታችንን ስሙን። እናንተስ እንደኛ እህቶቻችን አደረጋችሁም? እዚህ ድረስ የመጣ ነው። ስራ እኮ አለን። እኛም ሱቁን ዘግተን የመጣ ነው። መንግስት እንዲያውቅልን ነው ይሄን ነገር የመጣ ነው ብለን ስንል እጠራለሁ ፖሊስ አስስብኞቹ ሲጫጫሁ ወጣች። ዋነኛዋ ማለት ነው ዋናዋ መታ እሷን ወደ ውስጥ አስገብታ ምንድን ነው ብላ እሷ እንዲያውም አረጋግታ አናገረችን። ስታነጋገረን እንደዚህ ነው ቅሬታችንን የምናሰማ ስንል ሰሚ አጣን ስንል ቅሬታ አልተሰማችሁም እንዲያለች አዎ እመጣለሁኝ አልሽ ነይ ሂዱ ስትል አንሄድም አንቺ ካልተነቃለች እኛ አንሄድም አላት። ሄድም ስንሄድ ተከትላ አልመጣች ገባን። ፌዴራል ሁለት መኪና ፌዴራል የተላከብን ይኸውልሽ። ቀኑ በእርግጥ የዛን ቀን ማንም ሰው አላወቀም። የአፍሪካ ህብረት ቀን ነው ለካ። እኔም አላወቅኩትም፣ ሌላም ሰውም አላወቀም። መጡብን። ከዛ ቁጭ ብለን ገባን፣ ተሰባሰብን። ስለዚህ ስለ ገቢ ስለ ወጪ ስለተሰመነብን ወሬ ያነሳና ይሄ ሀገር እንደዚህ ነው፣ እናንተ ካልሰራችሁ መንግስት ለእኔ ደሞዝ አይከፍለኝም፣ እናንተ ካልሰራችሁ እኔም መንግስትም ዞር ብሎ አያየኝም እያለ ለዛ እንደ ሁቱና ሁቲ ነው ብሎ ሲናገር እዚህ ጋር እኛ ስለ ችግራችን ስለ ያልታሰበ ግምት ስለተገመተብን ነው እንጂ እንዴት ይሄን ንግግር ምን ያካትተዋል? እዚህ ምንም የሚያካትተው ነገር የለም። እኛ ስለ ፖለቲካ አይደለም ጥያቄያችን ያላግባብ ስለተመነብንን ነገር እንወቁት፣ ብዙታችንን የስሙት ብለን በማለት ነው እንጂ ሌላ ወሬ ሁሉ ማውራት ጀመረ ሰውየው ማለት ነው። ሁሉም ሰው ተደናገጠ እንዲህ ብሎ ሲል፣ ሁሉም ሰው በቃ የምናገረው ጠፋው። ጠጣለ ማውራት ቀጠለ ሀገሪቷ እንዲናት ስለሀገር እኛ ስለ ሀገሪቷ ሳይሆን እዚህ ጋር ያለንን ብሶታችንን ልናሰማን የመጣ ነው። ብሶታችንን ተቀበሉን፣ ምንድን ነው በደላችን ብላችን አድምጡ፣ ስሙን ብለን ነው የመጣ ነው። አስገድዶ ሌላ ወንጀል ተደረገ፣ ሽብር ተፈጠረ ብሎ ለማለት ምክንያት ነበር ያዘጋጁት። ግን እግዚአብሔር ይመስገን የዛኔ ሰውም ምንም ሊናገርም አልቻለም። ሁሉም ተያየና ዝም ነው ያለው።
ሌላዋ በተመሳሳይ ንግድ ውስጥ ያለችው ነጋዴ ደግሞ ከ400 ብር የቀን ገቢ ግምት 3800 ብር ነው የምታገኙ ተባልኩ ትላለች።
አሰራሩም አልገባንም፣ እንዴትም እንደሆነ አልገባንም። እኛ የምናገኘው ከአንድ አልጋ ልብስ ላይ 10 ብር ነው፣ 15 ብርም ሊሆን ይችላል። በዛ ላይ ብዙ ነን፣ በሽሚያ ነው የምንሰራው፣ የውድድር ስራ ነው። ይህንን ሁላ ሳይጣራ ነው ዝም ብሎ ግምቱ መጥቶ ላያችል የተከመረው። ያለው ነገር ምንድነው? ፍራሽን አቁመሽ ድጋሚ ወደ አረብ ሀገር መሰደድ ነው። በቃ እኔ አሁን የሶስት ልጆች እናት ነኝ። ልጆችሽን በትነሽ መሄድ ነው። በቃ ከዚህ ወዲህ መስራት ካልተቻለ ምን ታደርጊያለሽ? ስለዚህ የመንግስት ዕዳ ደግሞ የዚህን ያህል ከመጣብሽ ከባድ ነው። 16 ዓመት እኔን ስሰራ ቤት የለኝ ምን የለኝ ምንም የለኝም። በኪራይ ቤት ነው የምኖረው። ክሬዲት ነው የምንሰራው ከሰዎች ውሳ ማለት ነው። ከዛ በኋላ ያንን ብር እኛ እንዴት ሆነን እንደምንከፍለው እዳ ይኖርብን ምን ይኖርብን ምንም አይታወቅም። ጀርባች ሳይጠና የዚህን ያህል ግምት በጣም ከባድ ነው። ጀርባችን መጠናት ነበረበት። እንዴት እንደምንኖር አኗኗራችን ምን እንደሆነ ራሱ መታወቅ ነበረበት። ታግለን ነው የምንኖረው። መንግስት ቦታ አልሰጠን መስሪያ ቦታ ብሎ ወይ ተደራጅተን የሆነ ደረጃ ሆነን ቢሆን አንድ ሀገር ያለ ግብር እንደማስለማስለም ጠቅብ ትከፍያለሽ። ግን ከአቅምሽ በላይ ከሆነ ኬት ነው የምታመጪው? ኬትሽ የምታውቂው አንቺ ብቻ ነሽ።
ይቺ ነጋዴ ይህን ያህል የቀን ገቢ ቢኖረኝ ኖሮ ቢያንስ መኖሪያ ቤት አይኖረኝም ነበር ወይ ስትል ትጠይቃለች።
እኔ እራሴ ላይ ለውጥ ሳላመጣ እኔ እድገት ሳላሳይ በዛ ላይ የኑሮ ሁኔታ በጣም ከባድ ነው። የልጆች ትምህርት ቤት እየጨመረብን ነው፣ የሱቅ ኪራይ እየጨመረብን ነው፣ የቤት ኪራይ እየጨመረብን ነው። እንደገና ደግሞ አሁን የመንግስት ግብር እንዲህ ከጨመረብን እኛ እንዴት ነው የምንዘልቀው? እንዴት ነው የምናደርገው? ነው በቃ ይህንን መንግስት ሊያየለን አልቻለም። እና እንደገና ደግሞ እኩል ባላንስ አልተደረገም። ባለሀብቱም ድሃውም እኩል ነው በቃ ግምት የተገመተልን። ስለዚህ እንዴት ነው እኔ 10 ሺህ ብር መስሪያ ብር ሳልይዝ 500 ሺህ ብር ካለው ጋራ እኩል እንዴት ነው የሚገመትብኝ? አይከብድም?
ሌላኛዋ ነጋዴ ደግሞ አስተያየቷን በምሬት ነው የጀመረችው።
ግን አሁን ላይ እየተጣለብን ያለው ማለት ነው በጣም ያሳዝንሻል። በቃ በቃ የሚገመተ ያለ ግምት ጓደኞቼ በቃ እኔ ዘብሰን ወደ አንዱ ሀገር እንሄዳለን ነው እያሉ ያሉት። በቃ ሁሉም ሰው በቃ ተስፋ ቆርጧል። እነት ለምንናገር እንዳሁን ሆኖ ያቀም ሰው በቃ ያንዳንዱ ቤት ነው ተንኳኳው። ያሁን በጣም በግፍ በደል በስቶብናል። ለብዙ አመት ነው እንደርሽ ግብር እየገበርኩ አጠራቅሜ ላቤን ጠብ አድርጌ የሰራሁት ቤት ፈርሶብኛል። እንደሰው በቃ መኖር አልቻልኩም እዚህች ሀገር ላይ።
ወይዘሮ ነጻነት የቀን ገቢ ግምቱ ሰፋ ባለ ጥናት ላይ ተመስርቶ የተሰራ እንደሆነ ይናገራሉ። የሱቆቹ ማነስና መጥበብ የገቢውን ማነስና ከፍ ማለት አያሳይም ይላሉ።
በአርከበ ሱቅ የሚነግዱ በሚሊየን የሚቆጠር አመታዊ ሽያጭና እንቅስቃሴ ያላቸው እጅግ በጣም በርካታዎች ናቸው። ስለዚህ አሁን እኛ የምናየው የሚሸጡበት ሱቅ ጥበትና ስፋትን ብቻ ሳይሆን በዛች አነስተኛ ሱቅ ምን እቃ ተይዟል፣ ምን ሊሸጥ ይችላል፣ ይሄን ነው መነሻ የምናደርገው። ስለዚህ አሁን የአርከበ ሱቅ ወይም አነስተኛ ሱቅ ሳይሆን በዛች ሱቅ ውስጥ ምን እቃ ይዛለሁ፣ ምን ይሸጣለሁ፣ ምን ያህል ከስተመር አለኝ፣ እቃው ምን ያህል ውድ ነው፣ እነዚህ ናቸው ታሳቢ መደረግ መቻል ያለበት ይመስለኝ። ምሳሌ መርካቶ ላይ ከወሰድን፣ እያንዳንዱ ሱቁን ከወሰድን ሶስት ወራት በጣም ትንሽ ነች ሱቋ፣ እዛ ውስጥ ግን አከፋፋይ ነው። እዛ ውስጥ ያለው ከፍተኛ የቀን ሽያጭ ያለው የንግድ ማህበረሰብ ነው ያለው። ስለዚህ ገቢን ከአነስተኛ ሱቅ ጋር አያይዞ ማየት ተገቢም አይደለም ትክክለኛም አይደለም። ትልቅ ሱቅ ይዞ ጥሩ ማሸጥ ሊኖር ይችላል፣ ትንሽ ሱቅ ይዞ ደግሞ ከፍተኛ ሽያጭ ሊኖር ይችላል። በዚህ መንገድ ነው መታየት ያለበት ብዬ ነው የማስበው።
በንፋስ ስልክ ላፍቶ ክፍለ ከተማ በጸጉር ስራ ላይ ተሰማርቶ ያለና ያነጋገርነው ወጣት በበኩሉ ነጋዴውና መንግስት መተማመን ያስፈልጋቸዋል ይላል።
እነሱ ከላይ መጀመሪያ ነጋዴውን አያምኑም። በዘፈቀደ መወያየት ያስፈልጋል፣ መነጋገር ያስፈልጋል። ምንድን ነው የሚሰሩት ደግሞ ያለውን ኮንዲሽን ማየት ያስፈልጋል። ወሰራላችሁ ትክክል ነው ይሄ ነገር ሲባል ለመነጋገር ለመወያየት ፈቃደኞች ያስፈልጋል። ሁልጊዜ ነጋዴው ብቻ በሌላ እሳቢ መታየት የለበትም። ነጋዴው አይጭበረብራል ወይ? ነጋዴው ግብር ይደብቃላል? ግብር እኮ ከተሰበሰበ ለሀገር ምን ጠቅመው? በትክክል ደግሞ የተሰበሰበ ግብር ደግሞ ለልማት መዋሉ በትክክል ህብረተሰቡ ካመነ የማይከፍልበት ምን ምክንያት የለም። የሚፈለገውን ግብር ትክክለኛውን ግብር መንግስት የሚጥልበትን ግብር ካመነበት እኮ ነጋዴው ይከፍላል። የማያምንበት ሲሆንና ያልሰራውና ያልሰበሰበው ሲሆን ነው ስለሆነ ነው ነጋዴ ወደዚህ ነገር የገባው።
ያነጋገርናቸው ነጋዴዎች የሚሉት የሚሰማንና የሚረዳን አጣን ነው ነው። ምክትል ዳይሬክተሯ በበኩላቸው ግንዛቤ የሚያስጨብጥ አካል እንዳለ ገልጸው ከዛ ካለፈ ደግሞ በተጨባጭ መረጃ ላይ ተመስርቶ ቅሬታ ለሚያቀርብ አካል ቅሬታ ሰሚ ተዘጋጅቷል ብለዋል። በኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ተመራማሪው ዶክተር ሰይድ ኑሩ እኔ 30 በህዝብ ተወካዮች ምክር ቤት የጸደቀው የ2010 የፌዴራል መንግስቱ 320.8 ቢሊዮን ብር በጀት ውስጥ 61% የሚሆነው ከሀገር ውስጥ ግብርና ሌሎች መንገዶች የሚሰባሰብ እንደሆነ ለአሜሪካ ድምጽ ገልጸው ነበር።
በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ 221 ቢሊዮን ብር ገደማ እንደሚሰበሰብ ይጠበቃል።
በሌላ በኩል በሚያዝያ ወር የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ላለፉት 6 ዓመታት የቀን ገቢ ግብር መረጃ ላይ ጥናት ባለማካሄዱ በህግ ተገዥነት ላይ ትልቅ ጫና መፈጠሩን ገልጾ የአዲስ አበባ ከተማን የቀን ገቢ ግምት ጥናት ለማካሄድ ቅድመ ዝግጅት ማጠናቀቁን ለሀገር ውስጥ መገናኛ ብዙሃን ገልጾ ነበር። በጥናቱም የ331,000 ግብር ከፋዮችን የቀን ገቢ መረጃ ጥናት በ30 ቀናት ውስጥ እንደሚያጠናቅቅም አስታውቆ ነበር። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።